22 ፕሮግራማችን አሁን ይጀምራል።
ሚያዝያ 27 ቀን 2011 ዓመተ ምህረት ፋሽስት ኢጣሊያ ባርበኞቻችን የተባበረ ትግል ድል የተመታበትን 83ኛ ዓመት እናከብራለን። ይህንኑ ታላቅ ድል ለማስታወስ በቼኩ ተወላጅ በአዶልፍ ፓውልሳክ የተደረሰውን የሀበሻ ጀብዱ መጽሐፍ ትረካ ማሰማት እንጀምራለን።
በርችም ዘመናት ታሪኳ ኢትዮጵያ ሀገራችን ብዙ የውጭ ወራሪዎችን አሳፍራ መልሳለች። ህዝቧም በነጻነት ለዘላለም ኖሯል ማለት ይቻላል። እስከ 1928 ዓመተ ምህረት የፋሽስት ወረራ ጊዜ ድረስ ማለት ነው። ፋሽስት ኢጣሊያ በ1888 ዓመተ ምህረት በአጼ ምኒልክ መሪነት ተዋርዶ ድል ከተመታ በኋላ ቂሙን ሳይረሳ 40 ዓመታት ሙሉ ዝግጅት ሲያደርግ ቆይቶ በ1928 ዓመተ ምህረት አገራችንን በዘመናዊ መሳሪያ ሲወር ለስሙ ወዳጅ መስለው አምባሳደሮቻቸው በአዲስ አበባ የነበሩ የአውሮፓ መንግስታት በሙሉ የፋሽስቱ ደጋፊዎች ስለነበሩ መከላከያ መሳሪያ መግዛት እንኳ አልተቻለም ነበር። ፋሽስቱን በአገራችን ከመለመላቸው ባንዳዎች ጋር በመሆን ታላቅ ጉዳት አደረሰ። ሚሊዮኖች ሞቱ፣ ሚሊዮኖች አካለ ስንኩላን ሆኑ። ኢትዮጵያውያን በአንድነት ለነጻነት ሲዋጉ ጸረ ፋሽስት የውጭ አገር ሰዎችም ልክ እንደ ዜጋ በጀግንነት ተዋግተዋል። ከነዚህም መካከል የሀበሻ ጀብዱ መጽሐፍ ደራሲ የቼክ ሪፐብሊኩ አዶልፍ ፓውልሳክ፣ የተደበቀው ማስታወሻ ደራሲ ሐኪሙ ዶክተር ሃራልድ ናይስትሮምን ይገኙበታል። እነኚህና ሌሎች የውጭ አገር ሰዎች አብረው ታግለው መስዋዕትም ሲሆኑ የሀገራችን ዝቃጮች ሻቢያ፣ ወያኔ፣ ኦነግና ሌሎችም ታሪካችንን ሲያጎድፉና በወራሪዎች ተርታ ሲሰለፉ አይተናል። ህዝባችን አሁንም በአንድነት ሆኖ የውስጥ ፋሽስቶችን እንደቀድሞ አባቶቻችን ተዋግቶ ድል እንደሚያደርግ ቅንጣትም ጥርጣሬ የለንም።
በዛሬ ዝግጅታችን በአዶልፍ ፓውልሳክ የተደረሰውን የሀበሻ ጀብዱ መጽሐፍ ትረካ ክፍል አንድ እናሰማለን።
Fanno, fanno, rifanno, fanno, rifanno, fanno, te cuso si ne gud, che fari l'indegna, le te carai, fanno un demeccagna, e re tu venut, yamban gud, tutto le ne fas, Angolongolo Inde kulao Inde grisa Inde kulao Inde grisa Yara folibbe Demutenesa Fano 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 Gartelito de mai latu Uru tachini Inde uhatu Fanu fanu Harer lugari Mene ahun direka Ezvar shinkisi Boye imata ለሚያለው ጫካ ለሚያለው ድር ስንጋገር ያድራል ከሙዚሩ ጋር ከሙዚሩ ጋር እንኳን ባልንጀራ ልባይ ታም ፋኑ 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 አገሩ ገባ ሳይሰናበት ያጀግ ነው ወታደር ሰው ማረግ ሰው ማረግ ፋኑ 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 ለበላ ወርጨቃ ልኳን ነው ልፈኑ የልብ ያስተማኝ አፋኑ ናፋኑ አፋኑ ናፋኑ
ደሃ ፍርዱን ስኪል ከዘለዳው
ሽጉጥ አልያዝኩ በጄ ጎራዴ ሰገባ ደሃን ገዳይ ማለት ወይ አዲስ አበባ በገልማ ኖሮ ካቻምና ገድዬ ሽፍትነት ነበረ የዛሬው ኑሮዬ በገልማ ኖሮ ዘንድሮ ገድዬ እጠራ ነበረ ጀግና ሰው ተብዬ ሽጉጣለት በጄ ጎራዴ ሰገባ ደሃን ገዳይ ማለት ወይ አዲስ አበባ በጄ ሰው አይጠፋም እኔ ሰው አልገልም ሰውነት ግቤ ነው ምንም ሆነ ምንም በሌለብኝ ጠባይ ገዳይ መሰኘቴ ጀግንነት ቢያሳጣኝ ባብታም መጉላላቴ በራስ መታመሜ በራሴ መሞቴ ሰው ይኑር ብዬ ነው ያ ሁሉ ጉዳቴ አይኔ አየው ብዬ በስደት መጉረፌ በዱር በበረሃው በባብ መነደፌ በሐሩር ማረሬ በቁር መንዘፍዘፌ የማልሻገረው ባህርን መቅዘፌ ለባዳን እስር ቤት በዱላ ባለንጋ በረሃብ መገረፌ ሰው አይሙት ብዬ ነው ሞትን ተጠይፌ እንደ ምርጫዬማ ወገኔን ዘመዴን አገሬንም ትቼ እምኑ ጋ ልኖር ምኑን ተጠግቼ በምኑ ልረካ በምን ተደስቼ ቢመቸኝ ቢደላኝ ብዙ ሀብት አፍርቼ ከሀገሬ ሌላ ከወገኔ ውጪ ምን ደስታ ሊኖረኝ እኔን ረስቼ አይደለም በፍጹም የኔ ፍላጎት የራስ ሞትን ሸሽቶ የሌላን መሞት ሜዳውን ጋራውን ሸንተረሩን ትቶ ከባህር መግባት ጉዳቱም ስቃዩም ያየሁት በዓይኔ መረጃዬ እሱ ነው በሕይወት ዘመኔ መብትን ለማስከበር የሚደረግ ትግል አይደለም ሰው መጉዳት አይደለም ሰው መግደል ምን ክፉ ቀን አለ ከዚህ የበለጠ ሀብት ሲሰበሰብ ደሃ እየተሸጠ ዘራፊን ቀማኛን ይዞ መቆንጠጡ ሰማይን ማጥራት ነው ጎመን ሳይቧጥጡ ለሰረቀ ሌባ ወሮ በላ ሰው ዋላ አይቆምም ደሃ ገሎ ለጣለው ጠፍሮ አስሮ እንጂ ፍርድ የሚያቀርበው እስከዚያው መዝናናት ይቻላል እንዳሻ ደሃ ፍርዱን እስኪል በስተ መጨረሻ
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሐበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት። መግቢያ ትንሽ ስለ ደራሲው። የቼክ ሪፐብሊክ ተወላጅ የሆኑት ክቡር ኢንጂነር አዶልፍ ፓርለሳክ እንደ አውሮፓ አቆጣጠር በ1908 ዓመተ ምህረት በድሮዋ ቼኮስሎቫኪያ ብርኖ በምትባል ከተማ ተወለዱ። በ18 ዓመታቸው በብርኖ ከተማ የሁለተኛ ደረጃ ትምህርታቸውን አጠናቀው በመቀጠል የኢኮኖሚክስ ዩኒቨርሲቲ የኤሌክትሮ ቴክኒካል ፋካልቲ በኢንጂነርነት ተመርቀዋል። ቆየት ብሎም ከፕራግ ዩኒቨርሲቲ ኢኮኖሚክ ፋካልቲ በዲግሪ ተመርቀዋል። አዶልፍ ፓርለሳክ ገና በ14 ዓመት ዕድሜያቸው በብስክሌት የቼኮስሎቫኪያን አዋሳኝ አገሮች ማለትም ኦስትሪያ፣ ሃንጋሪ፣ ሩማንያ፣ ፖላንድ እና ጀርመንን ጎብኝተዋል። በ17 ዓመታቸው ደግሞ ጣሊያንና ሳን ማሪኖን የመጎብኘት ዕድል ገጥሟቸዋል። በ1926 ዓመተ ምህረት ከጓደኛቸው ከአሊዮስ ፓላክ ጋር ወደ ባልካን ሀገሮች በመውረድ ዩጎዝላቪያን፣ አልባኒያን፣ ግሪክን፣ ቱርክንና ሩማንያን ጎብኝተዋል። ገና በ19 ዓመታቸው በአንድ የጣሊያን መርከብ ላይ እንደ መርከበኛ ተቀጥረው ሶሪያን፣ ፍልስጤምን፣ ግብጽንና ሌሎች አገሮችንም ጎብኝተው ወደ አገራቸው ወደ ቼኮስሎቫኪያ ከተመለሱና ከጓደኛቸው ካሊዮስ ፓላክ ጋር ለሌላ አዲስ ጉዞ ጥቂት ተዘጋጁ በኋላ የጉዞ መስመራቸውን ወደ አረብ አገሮችና አፍሪካ ዝረው በርካታ አገሮችን ጎብኝተዋል። ከዚያም ወደ ግብጽ በመመለስ የአባይን ወንዝ ተከትለው በሱዳን በኩል አድርገው ወደ ኢትዮጵያ ከገቡ በኋላ በሰሜን ኢትዮጵያ ረዘም ላለ ጊዜ ሲዘዋወር ቆይተው ወደ ኤርትራ ተመለሱ። በኋላም ቀይ ባህርን በመርከብ ተሻግረው ወደ ሰሜን የመን ገብተዋል። በሰሜን የመን በፈረስና በግመል ሳንአ ገብተው ከሳንአ በመርከብ በቀይ ባህር ያሉ ብዙ ደሴቶችን ሲጎበኙ ቆይተው በመጨረሻ በየመኑ ንጉስ እንግድነት ኤደን ሰነባብተው ወደ አገራቸው ወደ ቼኮስሎቫኪያ ተመልሰዋል። አዶልፍ ፓርለሳክ ጉዟቸውን ቀጥለው ሩቅ ምስራቅን፣ ቻይናን፣ ታይዋንን እና የጃፓን ደሴቶችን፣ የአፍሪካ ደሴቶችን ጨምሮ ጎብኝተዋል። ደረጃ በደረጃም 12 የዓለም ቋንቋ መናገር ችለዋል። ሁለተኛው የዓለም ጦርነት በኋላ በርካታ የትርጉም ስራዎችን ሰርተዋል። ለጥቂት ዓመታትም ለቼኮስሎቫኪያ አውቶ ክለብ ካምፓኒ ሰርተዋል። እዚሁ ድርጅትም መጽሐፍ ጽፈዋል። አዶልፍ ፓርለሳክ በ1935 ዓመተ ምህረት ወደ ኢትዮጵያ ተመልሰው በንጉሠ ነገሥቱ ፊት ቀርበው ትልቅ የሚባለውን የኢትዮጵያ የመኮንንነት ማዕረግ ተሾሙ። ከዚያም በካፒቴን ማዕረግ በጣሊያን ወረራ ጊዜ በወቅቱ የሰሜኑ ጦር ጠቅላይ አዛዥ ከነበሩት ከራስ ካሳ ኃይሉ ጋር የሰላሌ ወታደራዊ አማካሪና በመቶ ሺዎች ከሚቆጠሩ ጀግኖች የኢትዮጵያ ልጆች ጎን ሆነው እስከ አፍንጫው ታጥቆ የመጣውን ወራሪውን የሙሶሎኒ ጦር እስከ መጨረሻው ቀን ድረስ የታገሉና ያታገሉ ታላቅ ጀግና የጦር መኮንን ነበሩ። እኚህ ጀግና ሰው በታላቅ ጀግንነትና ወደር በማይገኝለት የአገር ፍቅርና ወኔ የእናት አገር ፍቅሩን በደሙ ለከፈለው ለዚያ ጦር የታሪክ ገርን የሐበሻ ጀብዱ የተባለውን እውነተኛ የታሪክ ማስታወሻ ጽፈው ታህሳስ 1 ቀን 1981 ዓ.ም. በቼኮስሎቫኪያ ዋና ከተማ ፕራግ አርፈዋል። ይህን ከሰባ ዓመታት በላይ ያለፈውን እውነተኛውን የአያቶቻችንና የቅድመ አያቶቻችንን ታሪክ ስለ ታሪክ ተመራማሪዎች ለተማሪዎችና ለአንባቢያን ወደ አማርኛ ተርጉሞ ማቅረቡ ተገቢ መስሎት ስለታየን እዚህን ትውልድ የእናት አገር ፍቅርና እውነተኛ ታሪክ እንደሚከተለው ለማቅረብ ሞክሬያለሁ። ትንሽ ስለ መጽሐፉ። ቼኮስሎቫክ የኢትዮጵያ ንጉሠ ነገሥት ወታደር ብሎ የሚጀምረው የአዶልፍ ፓርለሳክ የሀበሻ ጀብዱ መጽሐፍ ለመጀመሪያ ጊዜ በቼኮስሎቫኪያ የታተመው እንደ አውሮፓውያን አቆጣጠር በ1948 ሲሆን ለሁለተኛ ጊዜ ይዘቱ እጅጉን በጣም አጥሮ በብዛት የታተመው ግን በ1989 እንደ አውሮፓውያን ነው። ይህንኑ በብዛት የታተመውን የሀበሻ ጀብዱ መጽሐፍ እኔም ገና የቼክ ቋንቋ ትምህርት አጠናቅቄ በቻርልስ ዩኒቨርሲቲ የሕግ ፋካልቲ ተማሪ በነበርኩበት ጊዜ ነበር እንደ አብዛኛው ኢትዮጵያዊ ሁሉ ገልጬ በመጽሐፍ መደርደሪያ ላይ ያኖርኩት። ምናልባት ያጋጣሚ ነገር ሊሆን ይችላል፣ ምናልባትም ጊዜ ከማጣት ሊሆን ይችላል። ብቻ ይሄን መጽሐፍ ገልጬ በቅጡ ሳላነበው እንዲሁ እንደተቀመጠ ብዙ ዓመታት ተቆጠሩ። ከመጣት በኋላ በአንድ ኮንፈረንስ ላይ ስለ ጣሊያን ወረራ ጥናታዊ ጽሑፍ እንዳቀርብ ተጠየቅኩና ከዚሁ ስራ በየቤተ መጻሕፍቱ እየተመላለስኩ በወቅቱ የተጻፉ ጋዜጦችን ሳይቀር እያነበብኩ ብዘጋጅም ለራሴ ባለመርካቴ እንዲሁ በኢንተርኔት የተጻፉ ነገሮች ባገኘ እያልኩ በፍለጋዬ ገፋውበት። ይሁንና እዚያ በርካታ የታሪክ ተመራማሪዎች ለሚሰበሰቡበት ኮንፈረንስ በቂ መረጃዎችን ያገኘው አልመስል እያለኝ ተቸግሬ ተቀመጥኩ። ምንም እንኳን በአንድ ወቅት አዲስ አበባ ዩኒቨርሲቲ የኢትዮጵያን ታሪክ ለሁለት ሴሚስተር የተማርኩ ቢሆንም ያ ውሱን ዕውቀት ለኮንፈረንሱ ዝግጅት ብዙም ሳይረዳኝ እንዲሁ መላው ጠፍቶኝ እቤቴ እንደተቀመጥኩ ያቺን ከጥቂት ዓመታት በፊት ገዝቼ በመጽሐፍ መደርደሪያ ላይ አቧራ የጠገበችውን የአዶልፍ ፓርለሳክን የሀበሻ ጀብዱ አስታወስኩና አዋራዋን አራግፌ ማንበብ ጀመርኩ። እውነቱን ለመናገር ይህን የመሰለ እውነተኛ የታሪክ እንቁ መጽሐፍ እቤቴ አስቀምጬ በየመጽሐፍት ቤቱ መንከራተቴ እጅጉን አናደደኝ። ቢሆንም ከዚያች ቀን ጀምሮ ከዚች መጽሐፍ ጋር ለዘላለሙ የማንነጣጠል ጓደኛሞች ሆንን። በሄድኩበት ቦታ ሁሉ ይዣት እሄድ ነበር። አገኘሁት አጋጣሚ ሁሉ እየገለጥኩ ዝም ብዬ በፍቅር አነባት ነበር። በፕራግ ኢትዮጵያውያንና የኢትዮጵያ ወዳጆች ማህበር በወር አንድ ጊዜ ወሩ በገባ በመጀመሪያው አርብ እየተገናኘን እንጨዋወት ነበር። በዚች አርብ አሁን ሁሌም ከጄ የማትለየዋን መጽሐፌን እንደያዝኩ ወደዚያች ቢራ ቤት እሄድ ነበርና በኋላ ወደ ትርጉም ዓለም ደፍሬ እንድገባ ብዙ ያበረታታኝ ጓደኛዬ ፓቨል ይቺን ያስኳት መጽሐፍ በጣም አጥራ የተጻፈች እንደሆነችና ሙሉ በሙሉ አዶልፍ ፓርለሳክ የጻፈውን እንደማታጠቃልል ነገረኝ። ቃሉን ጠብቆም በሚቀጥለው ወር ስንገናኝ የ1948ቱን እትም ከአሮጌ ተራ ገዝቶ አምጥቶ ሰጠኝ። እናም ከዚያች የአርብ የቢራ ቤታችን እንደተመለስኩ ሌሊቱን ሙሉ በታላቅ ጉጉት እትሙን አነበብኩት። ምንም እንኳ ያመጣልኝ መጽሐፍ በጣም ያረጀና ጥቂት ገጾች የሚጎሉት ቢሆንም ፓቬል እውነት ነበረው። የ1989ኙ እትም ለኮሙኒስቶች በሚመች መልኩ የተዘጋጀ አጭር ታሪክ ነበር። ለመጨረሻ ሙሉ በሙሉ ልተረጉመው ቆርጬ ስነሳ ፕሮፌሰር ፍራንቲሼክ አንድ በደህና ሁኔታ ላይ ያለ የ1948 መጽሐፍ ከግለሰብ ላይ በውድ ዋጋ ገዝቶ ሰጠኝ። ይህ እትም እጄ ከመግባቱ በፊት የ1989ኙን እትም ወደ አማርኛ እየተረጎምኩ ዋርካ የባህልና የስነ ጽሑፍ ድረገጽ ላይ አወጣው ነበር። በዋርካ ያሉ በአካል የማንተዋወቅ የሀገሬ ልጆች መጽሐፉ ለኢትዮጵያ ሕዝብ ታትሞ መድረስ እንዳለበት ደጋግመው እያስታወሱኝና እያበረታቱኝ ይችኑ የ1989 ዓ.ም ቁንጽል ታሪክ እስከጨረስኩበት ጊዜ ድረስ የኢትዮጵያ የገበሬ ወታደር በወጣው ተራራ እየወጡ በገባው ጉድጓድ እየገቡ በተሻገረው ወንዝ እየተሻገሩ አብረውኝ ዘምተዋልና በዚህ አጋጣሚ ለዋርካ ልጆች ከፍ ያለ ምስጋናዬን አቀርባለሁ። በመጨረሻ ይህን የፊደል ግድፈት የበዛበትን የትርጉም ስራዬን ላጎቴ ላቶ አያሌው ሽበሺ ላኩለትና በሱ ከፍተኛ ድጋፍ እነሆ ለህትመት በቃ። ትልቁም ምስጋናዬ ለሱ ይሁንልኝ። ምዕራፍ 1 አበሻበር። ማንን ነው የምትፈልገው መስዬ? የባቡር ጣቢያውን ኃላፊ ስለው በፀሐይ ብዛት ከሰማያዊነት ወደ ዳልቻነት የተለወጠችውን የኢትዮጵያና የፈረንሳይ ባቡር ጣቢያ ሰራተኞች የደንብ ልብስ የለበሰ አንድ በጣም ረጅምና ጠብደል ጥቁር ባዶ እግሩን የሚሄድ የጣቢያው ዘበኛ ትከሻውን እያወዛወዘ እዚህ የለም መሴ፣ ወደዚህ ብቅ የሚለው ባቡሩ ለመሄድ ሲዘጋጅ ብቻ ነው አለኝ። በስንት ሰዓት ነው ባቡሩ የሚሄደው? አላውቅም መሴ፣ ግን ዛሬ አንድም ባቡር አይሄድም። ምናልባት ነገ ወይም ከነገ ወዲያ ይሄድ ይሆናል። ራሱ ዋናው የባቡር ጣቢያው ኃላፊ ባቡሩ ወደ አዲስ አበባ የሚሄድበትን ሰዓት ቀርቶ ቀኑን እንኳን ማወቁን እግዚአብሔር ይወቀው። ታዲያ ይሄ ምስኪን ዘበኛ እንዴት አርጎ ነው የሚያቀው? ምናልባት ነገ በጅቡቲ ወደብ የመንገደኞች መርከብ ከመጣ ድርጅቱ ልዩ ባቡር ወደ አዲስ አበባ ያዘጋጃል። አለበለዚያ ከነገ ወዲያ ቋሚው ባቡር ከጅቡቲ ወደ አዲስ አበባ ይሄዳል። ችግሩ ታዲያ አዲስ አበባ እስኪደርስ 3 ቀን ይፈጅበታል። ጅቡቲ የበረሃ ቅኝ ግዛት፣ ይቺ ሐሩር የበዛባት ምድረ በዳ መሳይ አነስተኛ የወደብ ከተማ 2-3 ሰፋፊ ግን አጫጭር የአስፋልት መንገዶች ሲኖሯት፣ በእነዚሁ የአስፋልት መንገዶች ግራና ቀኝ የዚቹ የበረሃ ቀኝ ግዛት ገዢዎች የመኖሪያ ቪላ ቤቶች ፈንጠር ፈንጠር እያሉ ጉች ጉች ብለዋል። እነዚህ ቪላ ቤቶች በተጨማሪ ይቺ የበረሃ የወደብ ከተማ በአረቦቹ ነጫጭ የቦረንቅ ቤቶችና ውሽክሽቅ ያሉ የሶማሌ የሳር ጎጆዎች የሞሉባት ናት። ይሄ ገዳይ ሐሩር ፈረንሳውያኑን ቀኝ ገዢዎች ደማቸውን ከስጋቸው መጥቶ በቆዳ ብቻ የተፈጸሙ አጥሞች አስመስሏቸዋል። እነዚህ ቀኝ ገዢ ፈረንጆች በዚች በረሃ የሚኖሩት ወይ በቅጣት ነው፣ አሊያም የፈረንሳይ አገር ኑሮ የመረራቸውና ጥቂት ፍራንኮች ብናጠራቅም በሚል ባዶ ተስፋ የፈረንሳይን መንግስት ለማገልገል በወዶ ገባ ገብተው በሐሩር የሚነዱ ምስኪኖች ናቸው። በዚህ በረሃ ከፈረንሳይ ቀኝ ገዢዎች በተጨማሪ የግሪክና የአርመን ዜጎች በንግድ ስራ ላይ ተሰማርተው እየነገዱ ሲኖሩ ይታያሉ። እነዚህ ነጋዴዎች አብዛኛዎቹ ከመጠን በላይ ሲበዛ ሀብታሞች ሆነዋል። እነዚህ ሀብታም የግሪክና የአርመን ነጋዴዎች ባላቸው ሀብት በፈረንሳይ አገር ባሉ ድሎት የበዛባቸው የወደብ ከተሞች ተንደላቀው መኖር ሲቻላቸው በሆነ ምታታዊ ምክንያት እንዲሁ በዚች በረሃ እየነደዱ ይኖራሉ፣ ለምደውታል። የሰው ልጅ በእንዲህ አይነት በረሃ ለረጅም ዓመታት ሲኖር ይደንዛል እና ሌላ ምንም ነገር አይታየውም። እንደ ገሃነመ እሳት የሚፋጀው የጅቡቲ ፀሐይ የሕይወትን ጥላ መጥቶ አእምሮንም አደንዝዞ ማሰብን አስቁሞ ተስፋ አስቆርጦ እንዲሁ መና ያስቀራል። በቀን በዚያ ጠራራ ፀሐይ ፈጽሞ መስራት አይቻልም። እኛ አዲስ መጤ ፈረንጆች የአገሬውን ሰው ስንፍና ከሁሉ ቀድመን እናወግዛለን። ግን ለጥቂት ዓመታት በዚህ በረሃ የኖረ ፈረንጅ ችግሩ በደንብ ይገባውና እሱም ከነሱ በላይ ሰነፍ ሆኖ ይቀራል። የቅኝ ግዛት ቢሮዎች ከጠዋት እስከ 4 ሰዓት ድረስ ክፍት ናቸው። ማለት እንዳው ለነገሩ የሚሰራ ነገር ካለ ማለት ነው። ከሰዓት በኋላ ደግሞ ከ10 ሰዓት ጀምሮ እስከ ምሽቱ ድረስ ቢሮዎች ክፍት ናቸው። እንዲህ አይነቱ የሥራ ሰዓት በጠቅላላው በምስራቅ አፍሪካ የቅኝ ግዛቶች በሙሉ ተግባራዊ ነው። እዚህ መስራት ማለት ቢሮ ውስጥ ተቀምጦ የቀዘቀዘ ውስኪ በበረዶ መጠጣት ማለት ነው። በእውነቱ የሆነ ነገር ተቀምጦ መስራት ፈጽሞ አይቻልም። እንዲያው አንዱ የዚህ አይነት የቅኝ ገዢዎች የቢሮ ሰራተኛ የሆነ ነገር ልስራ ብሎ ቢነሳና እርሳስ ቢያነሳ ከመለሰውነቱ እንደ ጎርፍ የሚወርደው ላብ በእጁ በኩል ወርዶ ወረቀቱን በሰከንዶች ልዩነት ከጠረጴዛው ጋር ያጣብቀዋል። ምንም እንኳ ለኤሌክትሪክ የሚሰራው አዙሪት አውሎ ንፋስ ቀረሽ ንፋስ ቢያስነሳምና የቢሮዋ መስኮቶች ሆነ በር ወለል ብለው የተከፈቱ ቢሆኑም በእውነቱ ለሰዓታት ተቀምጦ መስራት የማይታሰብ ጉዳይ ነው። ኤሌክትሪክ ባልገባባቸው ቢሮዎች ውስጥ በዚያ የኤሌክትሪክ አዙሪት ፈንታ ሁለት ሶማሊዎች ከቢሮው ሰራተኛ ጀርባ ቆመው የቀኝ ግዛቱ ሰራተኛ እንዳያልበው ሲያራግቡ ይውላሉ። ዛሬ በጅቡቲ ያገዳይ ሐሩር ከተማዋን አስጨንቆ ይዟታል። ምንም እንኳ ከሰዓት በኋላ ቢሆንም የጅቡቲ መንገዶች በሙሉ ባዶ ናቸው። ሰው ቀርቶ ዛሬ ውሻ እንኳ አይታይም። ማንም ሰው ወደ ውጭ መውጣት አልደፈረም። የኔም ሹፌር በባቡር ጣቢያው አጠገብ የሆነች ጥላ ነገር ስላገኘ በዚያች ጥላ ስር መኪናውን አቁሞ ውስጧ ተኝቷል። እኔ የመኪናዋን የፊት በር ከፍቼ ስገባ ከንቅልፉ ነቅቶ ወዴት መሄድ ነው የምትፈልገው መሴ አለኝ። ወደ ሆቴል መልሰኝ አልኩት። እነዚህ የጅቡቲ ሶማሌዎች አንቱታ ብሎ ነገር አያቆም። ለምን? ሶማሌዎችና አረቦች ሲበዛ ብልጣብልጦች ናቸው። በየቀኑ የተወሰኑ የፈረንሳይኛ ቋንቋ ቃላትን ያጠኑና በጥቂት ጊዜ ውስጥ አቀላጥፈው ፈረንሳይኛ መናገር ይጀምራሉ። ችግሩ ታዲያ ያገኙት የሚያናግራቸው ፈረንጅ ሁሉ አንተ ብሎ ስለሚጠራቸው እነሱም ባጠኑት ፈረንሳይኛ መልሰው ትልቁን ጌታ ሳይቀር አንተ እያሉ ይዘረጥጣሉ። ለማኙ ሳይቀር እባክህ ቸገረኝ ብሎ አስተዛዝኖ ከመለመንና ከማስተዛዘን ይልቅ እንዲሁ ዝም ብሎ ፍራንክ ስጠኝ መሴ ይላል። እንደዚህም ሆኖ በአገሬው በተወላጁና በቅኝ ገዢዎቹ ፈረንጆች መካከል ሰላም የወረደ ይመስላል። ጅቡቲ የፈረንሳዮች የቅኝ ግዛት የወደብ ከተማ ነች እየተባለች ተጋኖ የሚወራላት አገር ዜሩ የረሳት ትመስላለች። ጅቡቲ ምንም የማይበቅልባት ምንም የሌለባት ምድረ በዳ ናት። በዚች የወደብ ከተማ ምንም ነገር አይበቅልም። ሕይወት ያለው ነገር ሁሉ ሳይውል ሳያድር ይበላሻል፣ ይጠፋል። ታዲያ እንዴት በዚች እግዚአብሔሩ በረሳት ምድር ላይ የሰው ልጅ መኖር ያስቻለዋል? እንኳን ሰው የግሪኮቹ የአርመኖቹና የአረቦቹ ቤቶች ሳይቀሩ በሚነፍሰው ጨዋማ ንፋስ ተሰነጣጥቀው የስጋ ደዌ በሽታ የወረራቸው ይመስላሉ። እነዚያ የአገሬው ተወላጆች እንደ ባህላቸው ቤት እንኳ እንዳይሰሩ በአካባቢው ዛፍ ለምልክት እንኳ አይታይም። ስለ ጅቡቲ በሰፊው ከሚወሩ ቀልዶች የመጀመሪያዎቹ የቅኝ ገዢዋ የፈረንሳይ ወታደሮች ጅቡቲ ሲገቡ ዛፍ አይደለም የሳር ዘር ቀርቶ ፋንድያ የሚመስል ነገር እንኳ ባለማግኘታቸው ሰው የማይኖርበት ምድረ በዳ መስሏቸው ሊመለሱ መንገድ ጀምረው ነበር ይባላል። ሌላው ትኩሱ ቀልድ ደግሞ አዲሱ የጅቡቲ ቅኝ ግዛት ገዢ በጅቡቲ ቤተ መንግስት ቅጥር ግቢ የተወሰኑ ዛፎች ለመትከል በተደጋጋሚ ቢጥርም አንዲት ዛፍ እንኳን ማጽደቅ ሳይቻለው ልፋቱ ከንቶ ሆኖ ይቀርበታል። በርግጥ ይሄ አዲሱ ገዢ ያን ሁሉ ዛፍ በተደጋጋሚ ከአረብ አገሮች ድረስ እያስመጣ ለማጽደቅ ቢሞክርም ዛፎቹ በተተከሉ በጥቂት ቀናት ውስጥ አውልገው እየደረቁበት ሲቸገር ከርሞ በመጨረሻ በጅቡቲ ዛፍ ተክሎ ለሚያጸድቅ ማንኛውም ሰው ከፍተኛ ሽልማት እንደሚሰጥ በይፋ ይደነግጋል። ገዢው ይህንን ቃል በአዋጅ ካስነገረ ከጥቂት ወራት በኋላ አንድ ግሪካዊ ነጋዴ መኖሪያ ቤቱን በዘንባባ ተክል አሳምሮ በጅቡቲ አሉ የሚባሉ ባለስልጣናትንና ታላላቅ ሰዎችን በሙሉ ለራት ግብዣ ይጠራል። በዚህ ራት ግብዣ ላይ አዲሱ አገረ ገዥም ተገኝቶ ነበር። ወደ ራቱ ግብዣ የገቡት ተጋባዦች ራሱ አዲሱ ገዢ ሳይቀር የግሪካዊውን ነጋዴ ግቢና የዘንባባ ተክሎቹን ገና ከመግባታቸው ሁሉም ሲያደንቁለት፣ ብልጡ ግሪካዊ ነጋዴ ሁሉንም በፈገግታ ተቀበላቸው። አብዛኛው የዚያች ምሽት ተጋባዥ እንዴት እነዚህን የዘንባባ ተክሎች ማልማት እንደቻለ ሚስጥሩን እንዲነግራቸው ደጋግመው ቢወተውቱት የግሪኩ ነጋዴ እንዲሁ እየሳቀ ብቻ ሚስጥሩን ሳይነግራቸው ዝም አለ። ከነዚህ ተጋባዦች መካከል ለነዚህ የዘንባባ ዛፎች ታላቅ ትኩረት ሰጥቶ ምሽቱን በትካዜ ሲመራመር ያመሸው አዲሱ ገዢ በሚነፍሰው በከባዱ የምሽቱ ንፋስ እነዚህ የዘንባባው አረንጓዴና ሰፋፊ ቅጠሎች ያለመወዛወዛቸው ከባድ ጥርጣሬ ውስጥ ስለከተቱት ከተቀመጠበት የክብር ቦታ ተነስቶ ሄዶ አንዱን የዘንባባ ዛፍ ግንድ ሲነካ የግሪኩ ነጋዴ ከባድ ሚስጥር ለሱም ተገለጠለትና እየሳቀ ወደ ቦታው ተመለሰ እንጂ ብልጡን የግሪክ ነጋዴ በእንግዶቹ ፊት አላጋለጠውም። ሚስጥሩ የዘንባባው ግንድ ብረት ሲሆን እነዚያ የማይወዛወዙ ግን በጣም የሚያማምሩ አረንጓዴዎቹ የዘንባባው ቅጠሎች ደግሞ አረንጓዴ ቀለም የተቀቡ ቆርቆሮዎች ነበሩ። ብቻ ግሪካዊው ነጋዴና አዲሱ ገዢ ስለተግባቡ እየተያዩ ተሳሳቁ። ይቺ ቀልድ ምናልባት እጅጉን ተጋና ተወርታ ሊሆን ይችላል፣ ቢሆንም የጅቡቲን የአየር ጸባይ በትክክል ትገልጻለች። የሶማሌው ተወላጅ ሹፌሬ መኪናዋን ድንገት ከሆቴሉ በራፍ ላይ ሲያቆማት ከዚህ የቀን ቅዠት ባነንኩ። አዎ ይህ ሆቴል ለሚቀጥሉት ሁለት ወይም ሶስት ቀናት መጠለያዬ፣ ማደሪያዬ፣ ቤቴ ነው። በሆቴሉ በረንዳ አንድ ወፈርና ፈርጠም ያለ ፈረንጅ ሰፊ ረጅምና ነጭ ስስሪ ታጥቆ እጅጉድ ነጭ ሸሚዙን እንደለበሰ ተቀምጦ በትልቅ መሐረብ መሳይ ጨርቅ 10 ጊዜ ላቡን ከግንባሩና ማጅራቱ ላይ ይጠርጋል። የማውቀው የቼኮስሎቫኪያ ተወላጅ ወዳጄ የአገሬ ልጅ መሆኑን ከሩቅ ለየሁት። እሱም አወቀኝ መሰለኝ ከሩቅ የት ነው ስትንቀዋለል ያልከው ሲል እየሳቀ ጠየቀኝ። ባቡር ጣቢያ ነበርኩ ስለው አሁን ከቀድሞ በላይ ጮክ ብሎ ሳቁን ለቀቀው። ሳቁን እንደምንም ተቆጣጥሮ ባቡሩን የሚሄድበትን ሰዓት ለማየት ነበር አለና አሁንም ያንን ሳቁን እየሳቀ አብሬው እንድቀመጥ በእጁ ምልክት እያሳየ ጋበዘኝ። ቀጥሎም ወደ አዲስ አበባ በሳምንት ሁለት ጊዜ ብቻ ባቡር እንደሚሄድ ገና ሳልቀመጥ በፊት መርዶውን አረዳኝ። ትንሽ ስንጫወት ቆይተን ከተማዋን እየተዘዋወርን እንድንጎበኝ ያቀረበልኝን ግብዣ ተቀብዬ ይቺን እግዜር የረሳት የምትመስለውን ምድረ በዳ የወደብ ከተማ ለመጎብኘት ሆቴሉን ለቀን ወጣን። በእነዚያ የአረቦች የግሪኮችና የአርመኖች ነጫጭ የድንጋይ ቤቶች መካከል ባለች ሸለቆ በምትመስል ጠባብ መንገድ በጋባዤ ትንሽ የቤት መኪና ስንጓጓዝ ቆይተን ከከተማዋ ዳርቻ ደረስ። መንገዳችን ላይ ጋባዤ እችን ትንሽ አሮጌ መኪና በ900 ፍራንክ እንደገዛ ነገረኝ። ከከተማዋ ዳርቻ እንደደረስን የእጽዋት ዘር የማይታይበት መጨረሻ የሌለው የሚመስል የበረሃ ሜዳ ከፊታችን ተዘረጋ። በዚህ የበረሃ ሜዳ ላይ የጠጠሩ በሚሊዮን የሚቆጠሩ ቁርጥራጭ የጨው ስብርባሪዎች እንደ አልማስ ከሩቅ ያበራሉ፣ ያብረቀርቃሉ። እንዲህ የተፈጥሮን ምስጢራዊ ድራማ ስናደንቅ ቆይተን ጀንበር ወደ ቤቷ ስትገባ እኛም ወደ ከተማ ተመለስንና ከአንድ መናጢ የግሪክ ሆቴል ደጃፍ ላይ መኪና አቁመን ወደ ሆቴል ገባን። በጠረጴዛ ዙሪያ ወንበሮች ተደርድረውና ጥላ ተዘርግቶላቸው እንግዶቹን ለመቀበል የሆቴሉ በረንዳ ዝግጁ ቢሆንም ያ የግሪክ ሆቴል የሰው ዘር አይታይበትም፣ ጭር እንዳለ ነው። አንዲት ጥግ ላይ አንድ አንገቱን ደፍቶ የተቀመጠ ፈረንጅ ጋባዤ ከሩቅ አየና ወደዚሁ ፈረንጅ ሄድን። ከፈረንጁ አጠገብ እንደደረስን ከፈረንጁ ጋር ልባዊ ሰላምታ ከተለዋወጡ በኋላ እኔንም አስተዋወቀኝ። ይሄ ፈረንጅ ኦላፍ ሄንሪክ ይባላል። ዝርያው ስዊድናዊ ሲሆን ዜግነቱ ከቅርብ ጊዜ ወዲህ ፈረንሳዊ ነው። ኦላፍ ሄንሪክ በሁለመናው እውነተኞቹን የቅኝ ገዢ ፈረንጆችን ይመስላል። ምንም ነገር ሳይናገር ትንሽ በረዶ ጣል የተደረገበትን ሙሉ ውስኪ የያዘ ብርጭቆውን እንደጨበጠና አንገቱን እንደደፋ ጥቂት ሲተክዝ ቆይቶ ወዳንዳችንም ሳይመለከት የብርጭቆን ግማሽ ባንድ ተንፋሽ ይጎነጭና ተመልሶ ያቀረቅራል። ምናልባት አሰር ቀርቶ ህልም ማየትም ሳይተው አይቀርም። ብቻ ደንዝዟል። አሁን ያጋመሰውን ብርጭቆ ባንድ ተንፋሽ ጨልጦ ፍጹም ለኔ ባዘነ ወይም በተቆረቆረ በሚመስል አስተያየት ትክ ብሎ ሲያይን ቆይቶ ምን ሰይጣን ቢይዘህ ነው ወደዚህ የተረገመ ወደብ የመጣኸው? ሲል ጠረጴዛውን በቡጢ ደለቀ። ያኔ ጋባዤ ፈጠን ብሎ እዚህ ብዙ አይቆይም ወደ ኢትዮጵያ ዘልቆ ለመሄድ ነው የመጣው ሲል የዚህን ስዊድናዊ ንዴት ለማረጋጋት ሞከረ። ኦሎፍም አሁን ትንሽ ፈገግ ብሎ ታዲያ እንደሱ አትለኝም እንዴ ኢትዮጵያ? ኦሎፍ ሄንድሪክ ልክ ለብቻው እንደሚያወራ ሰው ደጋግሞ ኢትዮጵያ እያለ እኛን ጥሎን እሱ በሐሳብ በትዝታ በጣም በጣም ርቆ ሄደ። ከዚያም ኦሎፍ አሳላፊው ያመጣለትን ትንሽ በረዶ ጣል የተደረገበትን ሙሉ የውስኪ ብርጭቆ በደመነፍስ እጁን ብቻ ወደ ጠረጴዛው ልኮ ካነሳ በኋላ ግማሽ ያህሉን ተጎንጭቶ ወደ እኔ ቀና ብሎ እያየ ኢትዮጵያ የተቀደሰች አገር ናት፣ አይዞህ፣ በኢትዮጵያ እንዲህ በሐሩር ነደህ ደንዝዘህ ሞትህን ብቻ እየጠበቅ ተስፋ ቆርጣ አትቀርም። ኢትዮጵያ ጥሩ አገር ናት። ከኢትዮጵያ እግሬን ነቅዬ የወጣሁበትንና ለፈረንሳይ ቅኝ ገዢዎች የማይረባ ፍራንክ ስል ውል የፈረምኩበትን ቀን እድሜ ልኬን እንደረገምኩ እኖራለሁ። ለሰይጣን መንፈስን አሳልፎ እንደመሸጥ ነው የምቆጥረው። እኔ በዚች አጭር ሕይወቴ የሠራሁትን ስህተት እንዳትሠራ አደራ አለኝና ቀሪዋን ግማሽ ብርጭቆ አሁንም ባንድ ትንፋሽ ጨልጦ መልሶ አንገቱን ደፋ። ፈጣኑ አስተናጋጅ ያቀረበለትን አዲስ ተቀርቶ የመጣው ውስኪ አሁንም እንዳቀረቀረ በደመነፍስ እጁን ወደ ጠረጴዛ ልኮ ብርጭቆውን ከጨበጠ በኋላ እንደ መሳቅ እያለ ቀናልና፣ አየህ ወዳጄ፣ በዚህ ምድረ በዳ የሚበቅል ነገር ቢኖር ድንጋይና አሸዋ ብቻ ነው አለና ብቻውን እንዳበደ ሰው ድምፁን ከፍ አድርጎ መሳቅ ጀመረ። ምናልባትም እብደት እየጀማመረው ሳይሆን አይቀርም። እንዲህ እኔና ጋባዤ ከኦሎፍ ጋር ተቀምጠን ስንቆዝም ከፊት ለፊታችን በተዘረጋው አስፋልት ላይ አንድ ትንሽ የስፖርት መኪና በከፍተኛ ፍጥነት እየከነፈች መጣች። በፈለጉት ፍጥነት ቢበሩ ትራፊክ ቀርቶ ዘዋሪ ውሻ እንኳ በሌለበት አስፋልት ላይ አደጋ አደርሳለሁ ብሎ ባይፈራም እቺዋ የስፖርት መኪና ግን መሃል አስፋልቱን ለቃ አንዴ ወደ ግራ አንዴ ደግሞ ወደ ቀኝ እየተወላገደች ከፍ ብሎ ከተሰራው የእግረኞች መንገድ ጋር ትላተም ጀመር። መጨረሻም በዚያ ፍጥነቷ ስትከንፌዳ ከቴሌግራሙ እንጨት ጋር ተላተመችና በጀርባ ተፈነገለች። ጆርጅ ነው አሉ ሁለቱም በአንድ ድምፅ። አዎ በትክክል ጆርጅ ነው። ወጣቱ ጆርጅ የአንድ የንግድ መርከብ ሰራተኛ ነው። ዛሬ ጧት በቢሮ በኩል ሳልፍ ሰላምታ ተዋውቀን አብረን ሻይ ጠጥተናል። ጧት አብረን ሻይ ስንጠጣ ከፊቱ ትልቅ ዓላማ ያለው ሰው መሆኑንና ተስፋዎቹ ሁሉ ጎልተው ይታዩ ነበር። በጣም በሚያማምሩ ቃላት በሰሜን ፈረንሳይ ስላለችው ውድ ፍቅረኛው ማለትም እጮኛው ውበትና ታማኝነት ብቻ ሳይሆን ከጅቡቲ ወደ ሰሜን ፈረንሳይ ሲመለስ እዚህ ባጠራቀመው ገንዘብ ምን መስራት እንዳቀደ ሁሉ በሰፊው ተርኮልኛል። እነሆ አሁን ከገለበጣት መኪና ውስጥ በራሱ ደም ተነክሮ እንደተከረ ሰው እየተወለጋገደ ወጣ። የተወሰኑ ሰዎች ይህን በደም የተነከረ ወጣት ለመርዳት እየሮጡ ቢሄዱ ወጣቱ ጆርጅ ፍጹም ቁጡ ሆኖ በኃይለኛ ቃል ጮክ ብሎ ዞር በሉ እያለ በደም የተነከሩ እጆቹን ሲያወናጭፍ እነዚያ ነጫጭ የአረቦች ቤቶች በደሙ ፍንጣቂ የቀይ ቡሬ አስመሰላቸው። ታያላችሁ፣ አሁንም አንዱ አበደ አለ ኦላፍ ጮክ ብሎ። ቀጠለናም ምስኪን ጆርጅ፣ እሱም ተራው ደርሶ አበደ። አዎ የጆርጅ ሎተሪ ዛሬ ወጣ አለ ኦሎፍ። አሁን ግን ከልቡ እጅግ በጣም አዘነና ትክዝ ብሎ ቆየና በመቀጠል ሰሞኑን ሁኔታ ሁሉ አላምር ስላለኝ ሳጠናው ነበር። የአገር የፍቅረኛው ፍቅርና ናፍቆት ከሚችለው ከሚሸከመው በላይ ሆኖበት ነበር። በተደጋጋሚ ወደ ፈረንሳይ ሀገር ላጭር ጊዜ ረፍት እንኳን ሊለቁት ቢጠይቅም ሳይፈቅዱለት ቀሩ። አሁን ግን ረፍቷን ያገኛል እስከ መጨረሻው አለና አይኑን ከጆርጅ ላይ ሳይነቅ እጁን ብቻ ወደ ብርጭቆ ዘርግቶ የቀረችዋን አልኮል ባንድ ትንፋሽ ጨለጠና ለመቀጠል አየጌታው ተመሳሳይ ድሉላችንንም ይጠብቀናል። አንዳንዱ ገና ከመድረሱ ይዘዋል፣ ሌሎች ደግሞ ቀስ እያለ በደማቸው ገብቶ አንድ ቀን በድንገት ይነሳና ያሳብዳቸዋል። አያ እብደት ሲነካካቸው እንዲህ ዝም ብለው ባንድ ቦታ ተቀምጠው በባዶ አየር ላይ ለረጅም ሰዓታት ሲያፈጥ ይውላሉ፣ ማሰብ ያቆማሉ። አዎ ጌታው እብደት ሲጀምር እንዲህ ነው። መስኪን ጆርጅ በመጨረሻ የፈራው ነገር ደረሰበት። የጅቡቲ በረሃ ለነ ጆርጅና ለሱ መሰል ወጣቶች አይሆንም። ኦለፍ ሄንድሪክ ለተወሰነ ጊዜ በትካዜ ዝም ብሎ ቆይቶ ድንገት በሚያስበረግግ ቀዝቃዛ ሳቅ መሳቅ ጀመረ። በዚህ ጅቡቲ በምትባል ምድር ላይ መሞት አልፈልግም። እዚህ የረባ የቀብር ቦታ እንኳ የላቸውም። እንደምንም የሚቆፈር የቀብር ጉድጓድ በጥቂት ደቂቃዎች ውስጥ በውሃ ይሞላል። ከጥቂት ቀናት በፊት አንድ የጥንት ጓደኛዬ ድንገት ሞተና ሬሳውን ለመቅበር ጉድጓድ ቆፍረን ሬሳውን ልናመጣ ለጥቂት ደቂቃ ሄደን ብንመለስ ያ የቆፈርነው ጉድጓድ ውሃ ሞልቶ አገኘ ነው። ምን ይደረግ? ውሃ በሞላው ጉድጓድ ውስጥ ቀበር ነው። ታዲያ ይሄ ቀይ ባህር ውሃ ውስጡን ፈርስሮ ሬሳውን ይወስድና ለባህር አውሬዎች ያቀብላቸዋል እያለ ያን ቀዝቃዛና አስፈሪ ሳቁን መሳቅ ቀጠለ። በዚህ መሃል በርከት ያሉ ፈረንጆች ተረባርበው ወጣቱንና ትኩሱን እብድ ጆርጅን በግድ ይዘው ቁስሉን ካከሙለት በኋላ ለጥቂት ጊዜ ጋደም እንዲል ቢመክሩትም ምክራቸውን ሳይሰማ ተነስቶ ምንም ትርጉም የማይሰጡ ቃላትን እየተናገረ ሄደ። ቦይ ሲል ኦሎፍ የሱማሌውን አስተናጋጅ ጠራው። ባደግሩ ሱማሌ ነጭና ረዘም ያለ ቀሚስ መሳይ ነገር ለብሶ በአንገቱ ላይ ነጭ አንገት ልብስ አጣፍቷል። ይሄ የሶማሌ ልጅ ባዶዋን የቀረችውን የኦሎፍን ብርጭቆ አንስቶ በሄደበት ፍጥነት ተመልሶ ብርጭቆውን ሞልቶ ለኦሎፍ በጠረጴዛው ላይ አስቀመጠለት። የሶማሌ ልጅ ኦላፍና መሰሎቹ ምን እንደሚፈልጉ ጠንቅቆ ስለሚያውቅ ምን ልታዘዝ ብሎ እንኳ ቆም አላለም። አዲስ መጥ ፈረንጆች ስለ ጅቡቲ የወደብ ከተማ የሚያውቁት ምንም ነገር የለም። የሚያውቁት ነገር ቢኖር ከፍተኛ ደሞዝ እንደሚከፈላቸው ብቻ ነው። ይህ ከፍተኛ ደሞዝ እንደነ ጆርጅ አይነት ወጣትና ልምድ የሌላቸውን ወጣቶች እያጓጓ ከሞቀ ቤታቸው ጎትቶ እያወጣ በዚህ ምድር ላይ ገሃነም ይወረውራቸዋል። እነዚህ ልምድ የሌላቸው ወጣት ፈረንጆች ሰንበትበት ሲሉ የሚከፈላቸው ይህ ከፍተኛ ደሞዝ ምንም እንኳ የአልኮል መጠጦች ዋጋ በጣም ርካሽ ቢሆንም ፍጹም እንደማይበቃቸው ይረዳሉ። ለምን ቢሉ ጌታው መልሱ በጣም ቀላል ነው። አዎ እውነት ነው፣ በጣም ሲበዛ እንጠጣለን። አዎ ራሳችንን ለመርሳት እንጠጣለን፣ ብቸኝነታችንን ለመስፋት እንጠጣለን፣ ናፍቆታችንን ላለመናፈቅ እንጠጣለን፣ ሕይወታችንን በገዛ ፈቃዳችን ማበላሸታችንን ለመርሳት እንጠጣለን። እናም ጌታው ያቺ ያጓጓችኝ ከፍተኛ ደሞዝ ለዚህ ለርካሹ መጠጥ እንኳ አይበቃም። እንዲህ ኦላፍ ሲናዘዝ ሶማሌው አሳላፊ ሌላ አዲስ ሙሉ ብርጭቆ አልኮል ስላመጣለት ብርጭቆውን አንስቶ ከተጎነጨ በኋላ አዎ ጌታው፣ የኛ የከንቶቹ ሕይወት ይሄን ይመስላል። ዛሬም እንጠጣለን፣ ነገም እንጠጣለን። አንድ ቀን ይሄ የበረሃ በሽታ አናታችን ላይ ወጥቶ ወባ ወልዶ ሲረታን፣ በሁለትና በሶስት ቀን ውስጥ ሲደፋን፣ በዚያ ውሃ በሞላው ጉድጓድ ውስጥ ይቀብሩናል። ምንም እንኳ ጀንበር ከጠለቀች የቆየች ቢሆንም ያ የታፈነ አድካሚ ሙቀት እንዳለ ነው። እውነቱን ለመናገር ከልብሳችን ላይ የራሳችንን ላብ መጭመቅ እንችላለን። ኦሎፍ አሁን ከእኛ ጋር ማውጋቱን አቁሞ አንገቱን እንደደፋ ከብርጭቆው ጋር መጫወት ጀምሯል። ተነስ እንሂድ ሲል ጋባዤ የአገሬ ልጅ ጎሰም አደረገኝ። ወዴን ነው የምንሄደው ስል ግራ ቢገባኝ ጠየቅኩት። የትም ብቻ ዝም ብለን በመኪና እንዞራለን። ሁሉም በጅቡቲ ያሉ ፈረንጆች ሁል ቀን የሚያደርጉት ጉዳይ ነው አለኝና ቀጥሎ قس يال يندان يهنن يمشتون دكا ما نفاس لمتقا من موكرا لن علي تزيا أولوسن كان ملك يونا دبرتو الزيوت لنو إنيا بزاج متيتي مكينة تسافرن كمكينة السلف وستقبتن مازقم جمرن من المنقوى نفاس يميبال نقر باينورم يعني كبارنا أركامي يتافن أيير يسان التقن سنيت بمتانو بيون قس قس يال أيير مانيات جمرن ونتم عند بوتا تقولتو بلاغ كمزفك يتشال نبر اندي بجيبوتي ودب كتما شلقوش يتشلقو اللوخ نسن بغاز قويتن كتما وطاننا كانت بالان دفوق بنابيت في اللفت مكينة چننا قمن ودب النابيت قبان كلهم يدرشو مسكوتو چننا برش ولا اللي بلو تكفتوال بكفتهم بعد درشو سيالو اير جن بسجارج اسن بالكهول تنفش يتبكّل نبّر بزي عبدارة شوست لالو سواجقن يهن ياهل يكبّدات شواي مسلم تبرّو في اللفيت باللو رجّم ترب بيزاطريا باللو تباقدامي ومبروش لاي بركاتة مركبن يوش تدرترو تقامتوال زاري مالدا بجيبوتي ودي بكار رفجّو يفرنسا يطور مركبوس يوطو مركبن يوش ناجو النزي يفرنسا يطور مركب مركبن يوش بمتد هاي الإيّة تقفافو يتشاو تالو يزفنالو يدنسالو بتشان ديهو ለያቸው ሰው ደስተኞች ይመስላሉ። ግራማፎኑ የሚያሰማው ሙዚቃ ከነዚህ የጦር መርከበኞች ጩኸት ጋር ተቀላቅሎ ቤቷን ቀዳሚ ገበያ አስመስሏታል። መርከበኞቹ በግራማፎኑ የዳንስ ሙዚቃ እየታጀቡ ጥንድ ጥንድ እየሆኑ ይደንሳሉ። ጢማም ጨበሬ ወታደር ከጢማም ጨበሬ ወታደር ጋር ወንድ ለወንድ ተያይዘው ዳንሱን ያስነኩታል። በዚህ መልኩ አገሪ ልጅ ጋባዥነትና መሪነት ጥንድ ጥንድ ሆነው ደስታቸውን ከመቀጩ የፈረንሳይ የጦር መርከበኞች በሚዝናኑበት በዚህ የግሪካዊ ቡና ቤት ብቻል። አዎ በጅቡቲ የሚኖሩ ፈረንጆች እነዚህን መርከበኞች እንደሚጠሯቸው የመርከበኛ ባልና ሚስቶችን የዳንስ ትርኢት ለማየት በቃው። በጅቡቲ የሚኖሩ የቀኝ ግዛት ሰራተኞች በአብዛኛው ወንድላጤዎች ናቸው። ወደ ጅቡቲ ከመምጣታቸው በፊት ባለትዳር ቢኖሩም በጅቡቲ በረሃ ደንዘዘው ፍዳራቸው ፈርሶ ወንደላጤነትን አሜን ብለው የተቀበሉም ጥቂቶች አይደሉም። ለዚያም መሰረኝ የፈረንሳይ የቀኝ ግዛት ገዢዎች በጅቡቲ ከተማ ዳርቻ እቺን ባላንድ ፎክ ቡና ቤት ያቆሙት። በዚህ የፍቅር ቤት ሁለት ወጣት ፈረንሳውያን ሴተኛ ዳሪዎች ይኖራሉ። አሁን ከፎቁ በደረጃዎች ላይ አንዲት ቀጭን ፈረንጅ ልጅ ሀር የተሰራ ነጭ የውስጥ ልብስ ብቻ ለብሳ ወደ አዳራሹ መውረድ ጀመረች። ልጅቷ የተቋፋለችው ፊቷ ወደዚህ የተረገመ ምድረ በዳ ከመምጣቷ በፊት ቆንጅዬ ልጅ እንደነበረች ይመሰክራል። አዎ የጅቡቲ በረሃ አጥንቷ ሲቀር ድረስ አመንምኗታል። ወደዚህ ስትመጣ ጤነኛና ጠንካራ ነበረች ሲል ከጎኑ የተቀመጠው የአገሬ ልጅ በጆሮዬ ሹክ አለኝ። ቀጠለናም አሁን ከመጣች ሁለትና ሶስት ጥስ ጠንካራ ልጅ ነበረች። እዚህ ከመጣች ገና ወር እንኳን ሞላትም። ይሄው እንደምታየው መንመና አጥም መስላለች። አንድ ሁለት ወር ጠንካራ ከቻለች ወደ አገሯ መመለስ ትችላለች። አለበለዚያ ያው እቺ ውሃ የሞላት ጉድጓድ የዘላለም ቤቷ ትሆናለች አለኝ። ልጅቷ ደረጃዎቹን እንኳን ሳታጋምስ አንዱ መርከበኛ ወታደር ጓደኞቹን እየገፈታተረ በሩጫ ደረጃዎቹን በፍጥነት ወጣና ከልጅቷ ጋር ተያይዘው ወደ ክፍሏ ሄዱ። ሌላው ጓደኛውም ተከትሎ ወደ አዳራሹ ብቅ እንኳን ያላለችውን ሁለተኛዋ ሴት ፈለጋ እሱም ሄደ። ሌሎች በአዳራሹ ውስጥ ያሉ መርከበኞች ጓደኞቻቸው ፍቅር ጨርሰው እስኪመለሱ ድረስ በታላቅ ትዕግስት ይጠብቃሉ። እያንዳንዱ መርከበኛ 15 ደቂቃ የተወሰነ የፍቅር ሰዓት አለው። 15ዋ ደቂቃ ዋጋዋ 30 የፈረንሳይ ፍራንክ ሲሆን 15ዋ ደቂቃ በተጨማሪ ለአንድም ይሁን ለሁለት ደቂቃ በፍቅር ጨዋታው ቢቀጥል ሌላ ተጨማሪ 30 የፈረንሳይ ፍራንክ ይከፍላል። በዚህ የፍቅር ቤት ልክ በፖስታ ቤት ቴሌግራም እንደሚልክ ሰው ደቂቃዎቹ በትክክል ይቆጠራሉ። በጣም ከመሸ በኋላ ወደ ሆቴል ተመለስኩ። ለመኝታ ቤቴ ከባድ ሙቀት ስለነበር ከፋካሽ አልጋይንሽ ወደ በረንዳው ወጣው። እነሱ ለመናገር ምን ተፍረቴን ከመሸፈኛ የውስጥ ሱሪ በስተቀር ራስ ባኖ በጣም ከመሸ በኋላ ወደ ሆቴል ተመለስኩ። ከመኝታ ቤቴ ከባድ ሙቀት ስለነበር እንከፋካሽ አልጋዬን ይዤ ወደ በረንዳ ወጣሁ። ሆነ ለመናገር እንተፍረቴን ከመሸፈኛ የውስጥ ሱሪ በስተቀር እርቃኔን ነኝ። እንዲህም ሆኖ ፈጽሞ መተኛት አልቻልኩም። በጣም በጣም ሲበዛ ይወብቃል። በዚያች የሆቴሏ በረንዳ ላይ በተደጋጋሚ ካንዱ ጥግ ወደ ሌላው ጥግ እየቀያየርኩ ለመተኛ ሞከርኩ። በራሴ ራብ ከመታጠብ በስተቀር ምንም ፋይዳ ሳላገኝ አይኔ ሳይከደን እንቅልፍ ርቆኝ እንዳይነጋ የለም ነጋ።
ከቶ ወዴት ናችሁ? መጀመሪያ አንኳኩተው እውነትን ገደሏት። ከዚያም በውድቅቱ ፍትህን ቀጠሏት። ሐቅ ምርኩዙን ነጥቀው ውሸት ቢያስታጥቁት ታሪክን ዘልዝለው አፈር ደቼ ያበሉት። ለካስ በነሱ ቤት አንዳች አልተረፈም ለወሬ ነጋሪ በርኩስ ተግባራቸው ከሳሽም መስካሪ ፍርድ ቤት ቢገተር ከአጥቢያ ከፍተኛ ከቶ ምን ይረባል ህግን አስከባሪ ባገር የለም ዳኛ በትላንቱ ድረት ኡዚ ባጠነቸው አውሎስን የሚያስነቅ መስቀል አገንድረው ሰው በበለተ እጅ መቋሚያ ገትረው ከጧት እስከ ረፋድ ስማአኒ ይላሉ ደግሞም በደረቅ ሌት ብራና ወጥረው አምናን የሚደልዝ መጻፍ ይጽፋሉ አረር የቀደደው ቦምቤ ቦተረፈው ዘይት የጠበሰው ግርፍ የተለተለው ኖራም የለሰነው ለአገር ሟች ሰለባ አፈር ከቀየጠው ድፍን 50 አመቱ ወይም 40 አመቱ ቀረበ እንኳን ቢባል 10 ወይ 5 በርግጥ ምን ይመጣል ከወያኔ ወዲህ ሞት አዲስ ሬሳ እንደሆነ የፊቱን ያስረሳል አንባቢውም እንደሁ አፈር ባይገባ እንጂ ሳለ በቁም ሞቷል እና ያ መላኩ እነ ሻምበል ፍቅሬ እና አይተ ፍስሐ ጭራቁ ኮሎኔል እና አስፋው ለገሰ እነትዬ ህይወት ባንጃ ደም ያስጠጡ በመጻፍ ስያሜ ወንጀል እየሸጡ ይጥወረቱ ይዘዋል በሽያጭ ጭብጫቦው ለሙት ህልውና ተስካር ያወጡ በዚያ ያያዛቸው የሚቀራ አይመስልም ገነት መግባታቸው አገርና ግዜን እናንተ ያልሞታችሁ ጥንት የነበራችሁ ከቶ ወዴት ናችሁ
ለላ ፕሮግራማችን በዚሁ ይተናገቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሹ
ਆਹ